ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 17 ቀን 2010 ዓ.ም ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ጮሌነት ሲበዛ ለውድቀት ይዳርጋል በሚል ርዕስ ሚያዝያ 8 ቀን ተላልፎ የነበረውን ሀተታ በድጋሚ እናሰማለን። ከዚያም በየሳምንቱ አርብ የምናቀርበውን የከደብዳቤዎች አምድ ፕሮግራም አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
በመርካቶ በሚገኘው በተልኪል ሞል የተነሳው የነጋዴዎችና የውያኔ ጠብ እንደቀጠለ መሆኑ ተነገረ። ኮንትሮባንድ ወይም ህገወጥ ንግድን አስቆማለሁ በሚል የጉምሩክ ኃላፊዎች ፖሊስ ወደ ሞሉ አምጥተው በርካታ የጭነት መኪና ሙሉ የኒያላ ሲጋራን ወርሰው ዝርፊያውንም ዛሬ መቀጠላቸውን የገለጹት ነጋዴዎች ይህ ንግድ ቤቶችን የመዝጋት ዘመቻ ወያኔ በንግዱ መስክ ከሚያካሄደው ተጽዕኖ ዘረኝነት ተለይቶ እንደማይታይ ገልጸዋል። የህገወጥ ንግድን አዜብ ጎላና ባጫ ደበሌ እንዲሁም አባዱላና የሶማሌ ክልል ተብዬው ፕሬዝዳንት በስፋት የተሰማሩበት መሆኑ ተገልጿል። በአፋር አካባቢም የወያኔው ሹም የህገወጡ ንግድ ኃላፊ መሆኑንም ተጠቅሷል። በተያያዘ ዜና ሰፍኖ የቆየው የውጭ ምንዛሬ እጥረት በአጭር ጊዜ ውስጥ የሚለወጥ ነው ብሎ አዲሱ ጠቅላይ ሚኒስትር ቢለፍፍም አሁንም የሀገሪቷን ኢኮኖሚ ለኪሳራ የዳረጉት ወያኔዎች በስልጣን ላይ ከመሆናቸው ባሻገር ለምርጥ ኩባንያዎችና ንግድ ተቋሞች ዘር ተለይቶ የውጭ ምንዛሬ እንደሚሰጥም ውስጥ አዋቂዎች አጋልጠዋል። በ250 ሚሊዮን ዶላር ወጪ ይገነባል ተብየው የአድዋ ፓን አፍሪካን ዩኒቨርሲቲ በጋራን ገንባ በሚል መፈክር ዙሪያ ወያኔ ለነጻ ትግራይ ለሚያዘጋጁ እቅዱ ከህዝብ ሊዘረፍ ተነስቷል ሲሉ ታዛቢዎች አስተነቀቁ። ከእንግዲህ ለወያኔ ሳንቲም የሚሰጥልን ያለው ዜጋ አይኖርም ቢባልም አባይ ግድብን በተመለከተ ብዙ ሰዎች ተጭበርብረው በአይናቸው ቦንዱን ወያኔ ሲበላው ማየታቸውን ጠቅሰዋል። የወያኔ ሙስና አለቆች በአድዋ ምርጥነት ስሜታቸው ከሙስናው ገንዘብ መልሰው ለዩኒቨርሲቲያቸው እንዲያውሉ መንገርና መዋጮም እምቢ ማለት ያስፈልጋል ተብሏል። በፍኖተ ዲሞክራሲ በተደጋጋሚ ስንዘግብ እንደቆየነው አዲሱ ሹም ያው የወያኔ ተለጣፊ መሆኑን በማረጋገጥ የሙስናው ጀነራል ክንፈ ተወገደበት በተባለው በሚቴክ ቦርድ አባልነት አዜብ ጎላን ጨምሮ 3 ወያኔዎችን መመደቡ ተነገረ። የወያኔ የጦር ጀነራሎችና የቀድሞ ሰራዊት አባላት መጥቶሪያ በመለስ የተቋቋመ ሚቴክ አማካይነት ኢትዮጵያ ስትዘረፈ ቆይቷን ከዚህ በፊት ያጋለጠ ሲሆን ጀነራሉ በቢሊዮን የሚቆጠር ብር ተሰወረብኝ ማለቱን መዘገባችን ይታወሳል። አዜብ ጎላ ኢትዮጵያን የጋጠች ሙሰና እንደመሆኗ ተይዛ ገንዘቡን ለማስመለስ ጥረት ይደረግ ሲባል ይባስ ብሎ አዲሱም ተጨማሪ ወደምትዘርፍበት ሲሾማት ይህ ነው ከወያኔ የተለየ ነው ለውጥ አምጪ ነው ብለው ለማመስገንና ለማገዝ ጀኩሉት ሁሉ ማፈራቸው አልቀረም ተብሏል። በአፍሪካ ቀንድና በተለይም በጅቡቲ፣ ሶማሊያ በንግድ ሥራ መሰማራትና በወደብ እንቅስቃሴ ማተኮር ከጥቅሙ ጉዳቱ እያመዘነ መጥቷል ሲል አንድ የፖለቲካ ሁኔታን አጥኚ ቡድን አቀረበ። በአፍሪካ ቀንድ ሙስና ተስፋፍቶ አገዛዞቹም ውስጣቸው የነቀዘ ነው ያለው ይህ ጥናት ጅቡቲ ለምሳሌ የምትቀርብናት ብሎ በወያኔና ቻይና ላይ ሙሉ በሙሉ መንጠላጠሏም የድክመቷ ምልክት ነው ብሏል። በመሆኑም ከጅቡቲ ልቅ የኬንያው ላሙ፣ የሶማሌው በርበራና ቦሳሶን የሚመረጡ አድርጓቸዋል ብሏል። ወያኔ ወደቦቹን በማስፋፋት ሥራ ተቋራጩን ይገባለው ሚሊዮንም በተመለከተ በቻይና ብድር ተማምኖ ወደብ ልግዛ አቋሙ ከንቱ ነው ብሎለታል። ወያኔ ትግራይን ከሱዳን ተዋሳኝ አድርጎ ዋና ዓላማው የሱዳንን ፖርት ሱዳን አደብ ለመጠቀም ነው ያሉ ክፍሎች ኢትዮጵያን ወደብ አልባ በማድረግ ትውልድ የማይረሳው ጉዳት በኢትዮጵያ ላይ አድርሷል ሲሉም ተችተዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ጮሌነት ሲበዛ ለውድቀት ይዳርጋል። እጅግም ስለት ይቀዳል ላፎት እጅግም ብልሃት ያደርሳል ከመውት ይላሉ የአገራችን አዛውንት። ብዙዎች አዋቂ የመሰላቸው መለስ ዜናዊ ተራጮሌ ነበር። ሙጢ ከወደ አፉ ፈጠን ዋሾ ቃላት ደርዳሪ ዛሬም የገሌ ንግግሩ ሲያምር ሲጣፍጥ የሚሉ ተላሎች አሉ። የፖለቲከኞችን ንግግር ማመን ራስን ማታለል ነው ከተባለ ዘመን አልፏል። ፖለቲከኛው ድልድይ እሰራለሁ ብሎ ቃል ሲገባ ወንዝ እኮ የለንም ቢሉት ወንዙንም አመጣለሁ አለ ይባላል። ወያኔ ራሱ ባጠነጠነው ሴራ ተተብትቦ ሳይወድ በግድ ተለጣፊውን ጊዜ ሳይሰጥ አጋልጦታል። የመቀሌው ቧልት ወያኔ የተጠለፈበት ነው። ወያኔ በህዝብ አመጽ ተወጥሮ ወደ ውድቀቱ ሲያመራ የነበረው ወያኔ ፈልጎ ደመቀ መኮንንና ሽፈራው ሽጉጤ ሳይቀሩ ታሽተው ነበር። የኦዴድ አመራር አባል ሰላይና ሌተና ኮሎኔል የሆነውን ግለሰብ ሰየመ። ይህን እቅድ በስራ ከማዋሉ በፊት የወያኔ የሐሰት ፕሮፓጋንዳ ክፍል ሰውየው በወያኔ የተጠላ ነው፣ ለውጥ ፈላጊ ወጣት ነው፣ አባዱላም ጠምዶታል፣ የኦጋዴን ተለጣፊዎችም አይወዱትም፣ እናቱ ክርስቲያን አማራ፣ አባቱ ኦሮሞ እስላም፣ ሚስቱ እንዲህ እንዲያ፣ እሱም ጴንጤ ክርስቲያን ወዘተ በሚል ብዙ ተሰራጨ። እንደተጠበቀውም ሰውየውና ድርጅቱ ከወያኔ ጉያ ሲወጡ የታያቸው ብዙ ሆኑ። ልደቱ ክህደቱን እስከ ወር እስር ወስደው እንዳሻሻጡት ብዙዎች ረስተዋል። ሰውየው ለፈሰሰው ደም ተጠያቂና የወጣለት ወያኔ ነው ብለን በማስጠንቀቃችን ብዙ ግዘት አደረሱብን። ሰውየው ምንም ስልጣን የለውም ስልጣን አሁንም በወያኔ እጅ ናት በነለም አዳማጭ ብዙል ነበርም የለመደባቸውን በክህደት የቆሸሹ ምሁራን ከዚያ ከገማ ጉድጓዳቸው ብቅ ብለው ለሰውየው ግዜ ስጡት ስልጣንን በእጁ ይግባ ማለትን ተያያዙት ህዝባችን ደሙን የገበረው ላስመሳይ ስልጣን ለማሰጠት ይመስል ህዝባችን የታገለው ከወያኔ አዲስ ሹመኛ ለማግኘት ይመስል ህዝባችን ያን ሁሉ ህይወት አሳልፎ የሰጠው ወያኔ እንዳለ ቆይቶ ከወያኔ ፍርፋሪ ለመቃረም ይመስል ቀደም ብለን ስናስረዳ እንደቆየነው ሰውየው ደግ ለውጥ ፈላጊ ነው በሚለው ላይ ሙሉ ጥርጣሬ ቢኖረንም 27 አመታት በላይ የወያኔ አገልጋይ ነበርና ተቃውሞችን የሚመለከተው ሹአሚውን ወያኔ ነው ወያኔ ዘረኛ ጸረ ኢትዮጵያ ጸረ ህዝብ አምባገነናዊ ቡድን ነው 27 አመት ሙሉ ያሳየው ለውጥ ቢኖር ከገማ ወደ ገለማ መሸጋገርንና ህዝባችንን በገፍ መፍጀት ነው ከማንም ቢሆን ማን ስልጣን ለቅንጣትም ሊካፈል ፍላጎት የለውም ስለዚህ አዲስ ሹም የፈለገው ሊያሰራውና የህዝብን ድምጽ ሊሰማ ፍላጎት ያሟላ ሳይሆን ይህን ግለሰብና የራሱን መሰሪ ቅስቀሳ ተጠቅሞ የህዝቡን አመስ ለማቀስቀዝና ለማስቆም ነው በዚህ የተወሰነ ድል አግኝቷል ብዙም ቢቆይ ባይሆንም በዚያው ልክ ግን የወያኔ ካድሬዎችና ደጋፊዎች በተለይ በትግራይ ያሉት የወያኔን ቅስቀሳ እንደ ሀቅ ወስደው ደብረጽዮን በመርጫ ሁለት ድምጽ ብቻ ገኘ የሚለው የወያኔ ቧልት ሀቅ መስሏቸው ወያኔ ሌሎችን ለማደናገር ስለ አዲስ ሹም ያጠነጠነው ቅስቀሳ ሁሉ እውነት ነው ብለው አምነው በመሪዎቹ ላይ በመቀሌም በሌሎች የትግራይ ከተሞችም ወቀሳን አምጥተው ድንጋጤን በማሳየታቸው አባይ ጻሃየ ሁሉም በቁጥጥራችን ስር ነው ካመለጠም እንገነጠላለን ያለውም አላረካ በማለቱ አዲሱን ሹም ወደ መቀሌ አምጥተው ማንነቱን በግልጽ ለወያኔዎች ሁሉ በትግርኛ ተናግሮ እንዲያሳይ አደረጉ ንግግሩም ለገሰ ቢሄድ ለገሰ መጣ እንዳልነው ከዚህ በፊት ጮጮ ቢገለብጡት ጮጮ ሆነ በሐሰት ወሬ ሽቶ ሊቀቡትና ወያኔያዊ ጠረኑን ሊሸፍኑለት የተቃጣለት ሹም ያው ወያኔነቱን በግልጽ አሳያቸው ጌታውን የህዝብ ጠላት መለስ ዜናዊን ማድነቅ ብቻ ሳይሆን እንደ ሟቹ ዘረኛ ትግሬው ወርቅ ዜጋ መሆኑን አወሳል ከኋላው ቆሞ ይቆጣጠር የነበረው በሐቅ የስልጣን ባለቤት ደብረጽዮንም ልቡ እንደሞቀ መገመት አላቃተንም በትግራይ ወያኔ ለወያኔ ታግሎ መባጀቱ በራሱ በወያኔ እየታመነበት አንድም በትግራይ የተሰውትን በርካታ የትግራይ ተወላጅ ኢሃፓዎች ለመጥቀስ አቃተው ይህ ነው ታዲያ ሁሉን እስረኛ በተለይም በትግራይ ጉድጓድ ያሉት ኢሃፓዎችን የሚለቀው ምን ለውጥ ታየ ከንግግሩ ዜሮ የዜሮዎች ጉንጭ አልፋ የሰረቸ ራስ ሙገሳ ለወያኔ በመከተልም ወሳኙን የወልቃይት ጥያቄ በባዕድ ነዋሪ ዜጎች የቆሰቆሱት ችግሩ ግን የዳቦ የመብራትና ውሃ ነው በሚል ደፍኖት አለፈ ወልቃይት ተገዴ በዚህ መልክ ከታዩ ማን ለሱዳን የተሰጠውን የቋራ መሬት ያስመልስ ሊነሳ ታስረው ለተፈቱ ትግሬዎች ያነበነበው ሹም ስለሌሎች እስረኞች ሊያወሳ አልፈቀዱለትም አላነሳምም ቀደም እንዳልነው ነግ አዋጁን ሰረዘ ብለው ዳግም ሊነግዱበት አሜሪካም ሰርዙ ብሏቸዋልና ዝግጅት አላቸውም ተብሏል ሹመኛው ወዲያውኑ እንደ ወያኔ በውጭ አገር ያሉ ኢትዮጵያውያንን ሊነቅፍም ሞክሯል ውሻ በበላበት ይጮሃል የውሻው ባለቤት ደግሞ የኢትዮጵያ ህዝብ ሳይሆን ያው ወያኔ ነው ዘፈኑ ያው ችኮ ነው ዘፋኙ ግን ተቀይሯል አሁን ያለንበት ሁኔታ ላይ የደረስ ነው በቆራጥ ተገላው ባምቦ ሬቻ ወልዲያ ጎንደር የደም ግብር የከፈሉትን ወገኖች ልንረሳቸው አንችልም እነሱንም የሚረሱና ለወያኔ ሴራ ሰለባ ሊሆኑ የተነሱት መብዛታቸውን በጊዜ መረዳት አለባቸው የህዝብ ትግል ግቡ በወያኔ ቁጥጥር ስር አንዱን ተለጣፊ በሌላ ተለጣፊ ለመተካት አይደለም ለወያኔም የተጨረበረ ምርጫ ድጋሚ ትርኢት ዝግጁ ሊሆንም አይደለም ሁሉን አቀፍ ሽግግር የተባለውንም በወያኔያዊ የድርድር ቀልድ ሊተካም አልነበረም አይደለም ደማችን ለምን ፈሰሰ የወያኔን ስርዓት ለመጣል አዲሱ ሹም ከአማራም ከኦሮሞም ተወለደና ታዲያ ምን ይጠበስ የኦሮሞም የአማራም ጠቅላይ ሚኒስትሮች ተመላልሰውብናል ምን ፈየዱ ያው ለወያኔ አገለገሉ እንጂ ምንም ጥቅም አልሰጡም ዋናው ጉዳይ ማን ስልጣን ይዟል ነው ቁም ነገሩ ማን ነው አዛዥ ናዛዡ ነው የሚለው ነው አዲስ ሹም ሳይሆን እነወያኒ ናቸው። የወያኒ ተለጣፊ ከወያኒ እኩልም ሆነ የበለጠ ስልጣን ሊኖረው መታሰብ የለበትም። ቆሞ አይን ከፍቶ መቃዠት ያሰኝብናል ማለት ነው። የኩሉ ሳይሆን ቀርቶ ወያኔ በውድ ስልጣኑን ሊለቅ ከተነሳ ከተዘጋጀ ደግሞ አርጎት ነው አናይመቻልን ነው የምንለው። ግን ያገራችን ተጨባጭ ሁኔታ ሊያስተምረን ሲያስተምረን የቆየው ነጋጠባ በእንዲህ አይነት ቀጀት ተጠምደን የመከራና የደም ግብር መከፈላችን እንዳይቀጥል ነው። ይህን ካልን ዘንዳ ለአዲስ ጠቅላይ ሚኒስትር ጊዜ ያልሰጠውና ወርስ ሳይሞላው ያጋለጠው ወያኔ ነው። የራሱን ህዝብ ሊያረጋጋ ወርቅ ዜጋን አትስጉ አሁንም የበላይነት በእኛ እጅ ነው ለማለት፣ በእብሪት ደግሞ አማራውና ኦሮሞውን ግፋችን ይቀጥላል ብሎ ለመጨፈርም ነው። የወያኔ የህዝብን መናቅ ጠባይም በግልጽ ይንጸባረቃል። ማታለል እችላለሁ ብሎ መወጠር ነው። ባንዳንዶቹ ላይ ሰርቷልና ሙሉ በሙሉ ከሽፏል የምንለውም አይደለም። ግን መክሸፍ ያለበት ሴራና ድፍረትም ነው። የምናከሽፈው ደግሞ ትግላችንን በመቀጠል እንጂ በማቆም፣ አንድነታችንን በወያኔ ላይ በማጠናከር እንጂ በመከፋፈል አይደለም። የወያኔን ሴራ ማርከሻው ትግልን አፋፍሞ መቀጠል ነው። ትግላችን ጸረ ወያኔ ነውና ሆኖም መቀጠል ያለበት ነውና ከራሱ ከወያኔ መፍትሄ መጠበቅ ወደ ኋላ ተመልሶ መጃጃል ነው። የኢትዮጵያ ህዝብ ደግሞ ስህተቱን እንዲደግም መጠበቅ የለበትም። ለግል ስልጣን የሚቋምጡም ህዝብን የሚወክሉ ዓለም ሆናቸው ላይ ምንም ጥርጥር የለንም። ስደት ሰለቸን እንደሚሉት ጭቆናም ዘረኝነትም ሰልችቶናል ጠልተነዋል ይላል ህዝብ። በአቋራጭ ትግዱን ሊያጥፍም ዝግጁ አይደለም። ነውናም ትግላችን ይፋፋም። ትኩረታችን የህዝብ ሁሉ አመጽ ለማጠናከር መሆን አለበት። ኃይለማርያም ቁጥር 2 ይፈይድ ይሆን ብለን ለሰኮንድም የምንጨነቅበት ሊሆን አይችልም። ቃል ረክሶ ባለበትም በተራ ዲስኩር አንደናገርም። ካልታዘልኩ አላምንም ከመሆኑም በላይ የሚያዝል አቅም ያለው ወንድ ከወያኔ ጎራ ይመጣል በሚል አንጠብቅም። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። ሰማዕትን በቀጣይ ትግል እንዘክር።
يا ناتي يا فاتك ድርጋቢዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ድርጋቢዎች የምናስተናግድበት መድረክ ነው።
አድማጮቻችን በደብዳቤዎች አምድ የሚቀርቡት ጽሑፎች ኃላፊነት የላኪዎቹ ነው።
የተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አድማጮች ከሁሉ አስቀድመን ከዝግጅት ክፍላችን ልባዊ ሰላምታችን ይድረሳችሁ። በተለያዩ አጋጣሚዎችና የመገናኛ መንገዶች በአጠቃላይ በአቀራረባችን እንዲሁም በተለይ በመናቀርበው ዝርዝር ጉዳዮች ላይ ያደረሳችሁላሉ ታስተያየቶች ምስጋናችን አቀርባለን። በቅርቡ የተወሰኑ አድማጮች በእንግሊዘኛው so called በአማርኛው ተብዬ የሚል ተወራራሽ ትርጉም በመጠቀም ከፍኖተ ዲሞክራሲ በሚቀርቡ ሐተታዎችና ትንታኔዎች መጠቀማችን አጉል መሆኑን በመጥቀስ እንድናስተካክል አስተያየቶቻቸውን ሰንዝረውልናል። በመጀመሪያ በቀጥታ ለቀረበው አስተያየት ምላሽ ከመስጠታችን በፊት የፍኖተ ዲሞክራሲን አቀራረብ ለግንዛቤ እንዲረዳ ለአድማጮች መግለጽ የግድ ሆኗል ተነዋል። በፍኖተ ዲሞክራሲ የሚቀርቡ ዝግጅቶች በአጠቃላይ የመገናኛ ብዙሃን ስርዓትና ደንብ በመጠበቅ እየቀረቡ መሆናቸውን ማስገንዘብ እንወዳለን። የፍኖተ ዲሞክራሲ ዝግጅት ክፍልም የሚያቀርባቸው ዝግጅቶች ሁሉ በፍኖተ ዲሞክራሲ አርትዖት በኩል ተገቢ የሆነ ርማት ይካሄዳል። በተለይ በደብዳቤዎች አምድ የሚቀርቡ ደብዳቤዎችም ምንም እንኳን ከአድማጮች የቀረቡ ቢሆንም የፍኖተ ዲሞክራሲ የማዕዘን ድንጋይ ከሆነው ከኢትዮጵያ አንድነት ያፈነገጡ ከሆኑ የማይስተናገዱ መሆናቸውን የፍኖተ አድማጮች በአጠቃላይ የሚረዱት እንደሆነ የምናውቀው ነው። ይህን ለመንደርደሪያ ያህል ካቀረብን ዘንድ ተብዬ የምትለውን ቃል የምንጠቀምበት ባጭሩ እናብራራለን። በመጀመሪያ በኢትዮጵያ ህዝብ የተወከለ ለህዝብ ተጠሪ የሆነና በህዝብ የሚጠየቅና በህዝብ የሚወገድ የህዝባዊ መንግስት ራስ ባልሰፈነበት በአገራችን በኢትዮጵያ ስምና በህዝባ ስም በህዝባ ትከሻ ላይ የሚኮፈሱ ሁሉ ሲጠሩ ተብዬ የሚል ገላጭ ካልታከለባቸው ምንነታቸው ስለሚሸፍን ሁሉም እንዲህ ይገለጻሉ። በዚህ በዘረኛውና በዘራፊው የየን ያገዛዝ ፕሬዝዳንት ጠቅላይ ሚኒስተር ሚኒስተሮች ጀነራሎች ወዘተ ሁሉም በህዝብ አለመወከላቸው ከመሆናቸውም በላይ በኢትዮጵያ ህዝብ ላይ ባደረሱት ግፍና ዘረፋ በህዝብ የተጠሉና ወግዝ ከማሪዎች እየተባሉ በመሆናቸው ሊጠሩ የሚገባቸው ተብዬ በሚሉ ተከፍላሉ። ከዚህ በተረፈም አንዳንዶች እንደው ደርሰው የፖለቲካ ተንታኝ ሲባሉም በፍኖተ በኩል ግን የፖለቲካ ተንታኝ ተብዬዎች ብሎ መጠራት ፍትሃዊ እንደሆነ አድማጮች ይገነዘባሉ የሚል እምነት አለን። ይህን ቃል ከሚጠሩበትም ወይም ከተኮፈሱበት ጋር የማይሰናኙ ሆኖ ሲገኙ ተብዬ የሚለውን ገላጭ ለመጠቀም እንገደዳለን። ሙር ተብሎ የተጠሩ ምግባራቸውና ተግባራቸው ከዚህ በተጻራሪ ቆሙ ነው ሲገኙ ሙር ተብዬ ለማለት እንገደዳለን። እንዲሁም ወያኔ ተቃዋሚነት ያዙ ልቀቁን ይያሉ ጭለማን ተገና አድርገው ወይም ከመጋረጃ በስተጀርባ ወያኔን ይያገለግሉ ያሉትን ተቃዋሚ ተብዬ ብሎ መጥራት አካፋን ዶማ ብሎ ከመጥራት በስሙ መጥራት ተገቢ በመሆኑ ነው። ባጭር አገላለጽ በሀገራችን ለ27 አመታት የሰፈነው ዘረኛ ፈላጭ ቆራጭ አገዛዝ የኢትዮጵያ መንግስት ብለን አንጠራው። ለዚህ ምክንያቱ ከላይ የተቀሰነው በኢትዮጵያ ህዝብ ያልተወከለ በህዝብ ተቀባይነት ስለሌለው የወያኔ አገዛዝ እንጂ መንግስት የሚመጠራን አንተከምም። ከዚህ መሰረት ተነስተን سنቋጭ ፍኖተ ዲሞክራሲ ዶማን ዶማ አካፋን አካፋ እንጂ በሌላ በግንጥል ሲያኔ ያገልጽም። ውድ የፍኖተ ዲሞክራሲ አድማጮች ሆይ በመናቀርባቸው ሐተታዎችና ገለጻዎች የማንንም ክብርና ስብና ለማንኳሰስ ሆን ተብሎ እንደማይሰራ እንድትረዱልን ያሳሰብን በየጊዜው አስተያየታችሁን ባመቻችሁ ዘዴና መንገድ እንድታደርሱን አደራችን ጥለንባችኋል። አድማጮች ይህንን በተመለከተ ፍኖተ ዲሞክራሲና ቋንቋ በሚል ርዕስ ከዚህ በፊት ካስተላለፍነው ለግንዛቤ እንዲረዳል እነሆ
ፍኖተ ዴሞክራሲና ቋንቋው በፍኖተ ረጅም የስርጭት አመታት ለአድማጮች የቀረቡ ጥያቄዎችን የመለሰን ቢሆንም አሁንም ማብራራቱ የግድ ሆኖ ይገኛልና የሚከተለውን ማስፈሩ አስፈላጊ ሆኖ ይገኛል። ለምንስ ወያኔን የኢትዮጵያ መንግስት አንለው? ወያኔ የኢትዮጵያ መንግስት ሳይሆን በሀገራችን ላይ የመጣ መርገምና መቅሰፍት ነው። ወያኔ ኢህአዴግም አይደል? ኢህአዴግ የወያኔ ጭምብል ነው። ይህን መረዳት የተሳናቸው መለስን በኃይለ ማርያም ሲተካ ይህ የወያኔ አሻንጉሊት በራሱ የሚንቀሳቀስ መስሏቸው ተጠብቆ ነበር። ኢትዮጵያን ቀጥቅጦ እየገዛ ያለው ወያኔ ብቻ ነው። ለምንስ የወያኔ ባለስልጣኖችን አንቱ አንላቸው? ስልጣን የያዘን ሁሉ አንቱ ብሎ ማክበር በራሱ ስህተት ነው። የባለስልጣንና ቤተ መንግስቱም ከበሬታ የሚኖረን በህዝብ ተመርጠው ለህዝብ የቆሙ ሲሆን ብቻ ነውና አንተ መባላቸው ሲበዛባቸው ነው። የወያኔ የጎሳ ፌደራል ተቋም ክልል አንቀጽ 39 ወዘተ ግሳንግሱን ስለማንቀበል ክልል እያል ማቅረብ አንችልም። ክፍለ ሀገሮች ጠቅላይ ግዛቶችን በቀደም ስማቸው ብንጠራም ይህን መርህና አቋም በመከተል ነው። የተቀየሩ የቦታ ስሞች ቀደም ህዝብ ሲጠራቸው ወደ ነበር ስም ቢመለሱ ግን የምንቃወም አይሆንም። የፍኖተ ዲሞክራሲ ዋና ሚና ወያኔን ማጋለጥና የህዝብን ጎራ ማጠናከር በመሆኑ ይህንን በትኩረትና በጽናት ለመወጣት ሲጥር 15 ዓመታት አልፈዋል። በመሆኑም ፍኖተ በተቻለው መጠን የህዝብን ጎራ የሚጎዱ ዜናዎችን ሆነ ትችቶችን የሚያሰማ ባይሆንም ትግሉን ሊያጠናክሩ የሚችሉ ገንቢ ሂስና ትችቶችን ማቅረብ ደግሞ ግዳጁ አድርጎ ያሰማል። ፍኖተ ዲሞክራሲ ለዘረኞች፣ ትምክህተኞች፣ ወያኔዎችና ቅጥረኞቹ መድረክ አይሰጥም። ፍኖተ ዲሞክራሲ የኢትዮጵያ ህዝብ ድምጽና ሬዲዮ ነው።
ተከታዩን ደብዳቤ ላኩልን ደረጀ ስሜነ ከፍቼ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም ጤና ይስጥልኝ ይላለሁ። ለማንኛውም ሀገር ፖለቲከኞች ህዝብ ትልቁ ትምህርት ቤታቸው ሊሆን ይግድ ይላል። የትግሉ አልፋና ኦሜጋ ዲሞክራሲና ነጻነት ሊሆን ይግድ ይላል። የትግሉ አልፋና ኦሜጋ ዲሞክራሲና ነጻነት ብለው ለተነሱ ህዝባዊ ፖለቲከኞች ህዝብን ትምህርት ቤታቸው ያደርጉታል። በተጣራሪው አምባገነንና ዘረኛ አገዛዞች ደግሞ ህዝብን ይነቃሉ። ለሚጠይቀው ጥያቄም ሆነ አስተያየት ጆሮ ሲሰጡት አይስተዋልም። በመሆኑም ህዝብና ፈላጭ ቆራጭ አገዛዞች ሳይጣጣሙ አብረው ገዥዎቹ መግዛት እስከሚችሉበት ይዘልቃሉ። ህዝብ በገዥዎች እነሱ ቢንቁትም ሆነ ቢያከብሩት ትልቁ ትምህርት ቤታቸው እንደሆነ ባብነት ለማጣቀስ ከኩሩ ኢትዮጵያዊ ወገን የበለጠ የምጠቅሰው የለኝም። ለ28 ዓመታት ያህል በኢትዮጵያ ህዝብ ላይ የጥላቻ መርዝ ሲረጭ ባጅቷል። ይህኛው ህዝብ ለዚህኛው ጠላት ነው። ያኛው ሃይማኖት ለዚህኛው ጠላቱ ነው። ያኛው ከዚህኛው የበለጠ ዜጋ ነው ወዘተ እየተባለ የመከፋፈል አባዜ የተጠናወታቸው ዘረኞችና ጠባቦች መርዛቸውን ሲረጩበት ኖረዋል። ዘረኝነትና ጠባብነት የተጠናወታቸው የዘመኑ ጉዶች ሀገራችንን አምሰዋታል። ህዝባችን የጎሪጥ እንዲታይ ከፋፍለውታል። የነዚህ ጽንፈኛ አቋም አራማጆችና ተሸካሚዎች ህዝብ ለህዝብ፣ ወገን ለወገን፣ ወንድም ከወንድሙ አንዱ በሌላው ላይ እንዲነሳና እንዲተላለቅ ያልተሳለ የስለት አይነት አልነበረም። ያልተወለወለ የመሳሪ አይነትም አልነበረም። ለዘመናት በነበረ የህዝብ አብሮነት ላይ ያልተረጨ የጥላቻ መርዝ አልነበረም። የዚህ ሁሉ ሴራና ተንኮል ዋነኛ ተዋናዮች ወያኔና በወያኔ ዙሪያ ተኮልኩሎ የነበሩና ተምረው ያልተማሩ ከህዝብ ጉያ ወጥተው ከህዝብ ተወልደውና አድገው ከህዝቡ መማር ያልቻሉ ጠባቦችና ካህዲዎች ቢባሉ ሲያንሳቸው እንጂ የሚበዛባቸው ሊሆን አይችልም። የነዚህ ዘረኞችና ጠባቦች የረጩት የጥላቻ መርዝ ሳቢያ ወገን በወገኑ ላይ ጥቃት አልተፈጸመም ማለት አይቻልም። በርካታ ህይወት ጠፍቷል። ዜጎች ከመኖሪያ ቀያቸው ተፈናቅለዋል። ንብረት ወድሟል። ዜጎች መብታቸውን ተገፈዋል። የሀገር አንድነትና የህዝቦች አብሮነት እንዲናጋ ተግተው ሰርተዋል። በበደኑ፣ በጉራ ፈርዳ፣ በቤንሻንጉል፣ በመስራቅ ሐረርጌ፣ በጋምቤላ፣ በወልቃይት፣ በሞያሌ ወዘተ የንጹሃን ደም ፈሷል። የንጹሃን ዜጎች ልቂት ብቻ ሳይሆን የወንጀል ተግባር አፈጻጸሙ ከህሊና ሊጠፋ የማይችል ነው። ዛሬም ቢሆን ወያኔ በሞት አፋፍ ላይ እያለ ከዚህ ሴራው መታቀብ አልቻለም። ይህ ጽንፈኛ አቋም፣ ይህ መርዘኛ ቅስቀሳ፣ ይህ አጥፊ አስተምህሮ ዛሬ ሙሉ በሙሉ ጠፋ ማለት አይቻልም። ወያኔ የሚሸርባቸው ሴራዎች ውጤታቸው በተለያዩ የሀገሪቱ አካባቢዎች እየታዩ ነው። ሳይማሩ ፖለቲካን ለኢትዮጵያ ህዝብ እናስተምር ባይ ወያኔዎች ከዚህ የበለጠ መማሪያ ሊሆን የሚችል መድረክ አልነበረም። ወያኔዎችና ጀሌዎቻቸው ቀብረነዋል፣ አጥፍተነዋል የሚሉት ኢትዮጵያዊነት እንደገና በትውልድ መታወሱ፣ በትውልድ መዘከሩ፣ የትውልድ መታገያ መፈክር መሆኑ ባስተማራቸው ነበር። ወያኔ ግን መማር የሚችለው ከሞቱ ብቻ መሆኑን ከዚህ የበለጠ ማረጋገጫ የለም። የሰላም ያለህ፣ የሀገር ያለህ፣ የመብት የነጻነት ያለህ እያለ በሚጮህበት ወቅት ህዝብ ለህዝብን በማጋጨት መነሳት ምን ይሉታል? ወያኔ የስልጣን ዘመኑ እየጨለመ ሲሄድበት የጽልመት ዘመኑን ለማራዘም ነገ ከነጎዲያ ከዚህ የበለጠም ለማድረግ ወደ ኋላ የማይል ጨካኝና አረመኔ ቡድን ነው። የወያኔን ሴራና ተንኮል መቋቋም የሚቻለው ከወያኔ መረጃዎችን በመፈልፈል ጸረ ወያኔ ሴራ የሆኑ ማክሸፊያዎችን በማዘጋጀት ነው። ዋናውና ትልቁ ቁም ነገር እየከፋፈለ እያጠቃን መሆኑን ተረርተን ለወያኔ ጥቃት መፍትሄው መተባበር ብቻ ነው በማለት ደብዳቤያቸውን ያጠናቀቁት ደረጀ ስሜነህ ከፍቼ ናቸው።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ራዲዮ ስርጭት የደብዳቤዎች አምድ። ህዝባዊ ትግልና ህዝባዊ ድል የተቆራኙ በመሆናቸው አንዱ ከሌለ ሌላው ህልውና አይኖረውም ባይ ነኝ። ህዝባዊ ትግል መነሻው የህዝብ ጥያቄ፣ የህዝብ ብሶት፣ የህዝብ እንግልት፣ የህዝብ ራብ እና መታረዝ፣ የህዝብ በቁራኛ በሽታዎች መሰቃየት፣ ከሁሉም በላይ የህዝብ መረገጥ ነው። ህዝባዊ ትግል ህዝብ የተነጠቀውን የስልጣን ባለቤትነቱን ለመቀዳጀት እና የተገፈፉት የሰብአዊና የዲሞክራሲያዊ መብቶቹን ለማስከበር የሚካሄድ ትግል ነው። ህዝባዊ ትግል አንዴ በተናጠል አንዴ በህብረት በቀጥታ በህዝብ የሚካሄድ የሞትና የሽረት ትግል ነው። ህዝባዊ ትግል በሀገር በቀል ወይም በባዕዳን ኃይሎች የሚካሄድ አይደለም። ከዚህም በላይ ህዝባዊ ትግል እየተሳሰረ የተባበረና እየተጠናከረ በመሄድ ገዢ የሆነውን ኃይል ከተቆፈሰበት በአፍጢሙ ሊተክለው ሲቀርብ ጨቋኙና ዘራፊው ኃይል የህዝብን ጥያቄ ደጋግሞ በማስተጋባት ራሱን የህዝባዊ ትግሉ አንድ አካል አድርጎ በመሾም የትግሉን ሂደት በበላይነት ለመምራት ሲዳክር እየታየ ነው። እንዲህ ያለው ህዝባዊ ትግልን ማጅራት በመምታት ስልጣን ላይ የመቆየት አባዜ በ1966 ህዝባዊ አብዮት በፋሽስቱ ወታደራዊ ደርግ ተፈጽሟል። ይህ ወንብድና በጠባቡ ዘረኛ ወያኔ በተባለው ፋሽስታዊ ቡድንም በ1983 የተደገመ ሲሆን ዘንድሮ ደግሞ ወያኔ ህወሓት ከመሰረቱ ተመንግሎ ሊወድቅ አንድ ሐሙስ ሲቀረው በባዕዳን ኃይሎች መካሪነት ህዝባዊ ትግሉ ፍሬውን እንዳያይ መደረጉን እያየን ነው። የውያኔ ጉልቻዎች መላውት የህዝባዊ ትግሉ ውጤት መሆኑን የኢትዮጵያ ህዝብ የትግሉ ውጤት አድርጎ እንዲቀበል መጠነ ሰፊ ቅስቀሳ እየተካሄደ መሆኑን ልብ ለማለት ያስፈልጋል። ይህንኑ የውያኔ ተጨፈኑልኝ ላታላችሁ ዘመቻን የውያኔ ተቋሚነን የሚሉም ሲያስተጋቡ ሲሰማ በፋሽስቱ ደርግ ዙሪያ ተኮልኩለው ህዝባዊ ትግሉን ሊያሰናክሉ እንደሞከሩት ሁሉ አሁንም የውያኔ ጉልቾች መገለባበጥ ህዝባዊ ለውጥ እንደሆነ ጥሩምባ ሲነፋ ላየ ላስተዋለ ታሪክ ራሷን ደገመች እንደሚባለው ያለ ሆኖ ያገኘዋል። የአድርባይ የባንዳ ቅስሙ ይሰበር ህዝባዊ ትግሉ እየጠራና እየተባበረ ይተማል። ምንጊዜም ቢሆን ህዝባዊ ትግል እየተፋፋመና የጎመራ ሲሄድ በስልጣን የተቆፈሱትን በዙሪያቸው የተከለከሉትን አድርባዮችን ተስፋ ያስቆርጣል፣ ቅስም ይሰብራል። በዚህ የተነሳ ህዝባዊ ትግሉን ለማስተናከል ከግድያ ከስራት ከአፈና ወዘተ በተጨማሪ ህዝባዊ ትግሉን ለመንጠቅና አሁን ወያኔ ያደረገ እንዳለው የህዝባዊ ትግሉ አካል ሆኖ በአዲስ አቀራረብ በመቅረብ ወያኔ የተገደሉ ወገኖቻችን ደም ትኩሳቱ እየፈጀን ባለበት በአሰት ታስረው የተሰቃዩት ስቃያቸው እየሰቀጠጠን ወያኔ የረጫቸው የሀገርን አንድነት እየሸረሸሩና ህዝብ የነበረውን አንድነት እየናዱ ያሉ መርዛምና ስድብ የተሞሉ አባባሎች የህዝብን ህሊና እንዳቆሰሉ ባለበት ወያኔ ተለወጡ ሲል ከበሮ የመደለቅ ምንጩ ከባንዳነት ከካሊነት ከእባብነት የሚመነጭ ነው። ህዝባዊ ስርዓትና መንግስት የሰብአዊ መብቶችንና የዲሞክራሲ መብቶችን በግብር ያውላል። ህዝቡ ይሰበሰባል፣ ይመክራል፣ ያዳምጣል፣ ይናገራል፣ ይጽፋል፣ ያነባል፣ ሐሳቡን ለሌሎች ካለምንም ገደብ ያካፍላል። ሰብአዊ መብቶቹን ተጠቅሞ ይደራጃል። ህዝባዊ መንግስትን ካለምንም ተጽዕኖ ድምጹን በማሰማት ያቋቁማል። ህዝቡ በድምጹ የመሰረተው መንግስት የህዝብን ጥቅምና ፍላጎት ሲደፍር በስልጣኑ ሲባለግ ህዝብ የሰጠውን ድምጽ ከስልጣን ለማውረጃነት ይጠቀምበትና ያወርደዋል። ህዝባዊ ትግሉ እየተካሄደ ያለው ለዚህ ህዝባዊ ድል ነው። የፈሰሰውና እየፈሰሰ ያለው የህዝብ ልጆች ደም አንድን ጉልቻ በሌላ ጉልቻ ለመተካት አይደለም። አሁን ወያኔ እንየው እንጠብቀው ወዘተ የሚሉ ሁሉ ትግሉን ለማላላት ሆም ተብለው በወያኔ የሚረጩ መርዞች መሆናቸውን ልብ ማለት ይገባል ላለው። ወያኔ የንጹሃን ዜጎችን ደም እያፈሰሰ እየገደለ ለመሆኑ ሰሞኑን እየሰማናቸው ካሉ ዘግናኝ መረጃዎች እንረዳለን። እየተፈጸሙ ያሉ ግድያዎችን ለማላከክ የሚሞከረው ከወያኔ ዞር ለማድረግ በሌሎች ላይ መሆኑን እየተገነዘብን ነው። በአይሻ ደወሌ አካባቢ አንዲት ወጣት በገመድ ታንቃ መገደሏን በአካባቢው የወያኔ ሹም አብዲ አሊ ላይ ጣት እንዲቀሰር በማድረግ ወያኔ ከወንጀሉ ንጹህ እንደሆነ ቢሞከርም አብዲ አሊኮ የወያኔ አገልጋይ በመሆኑ የወጣቷ ገዳይ በቀጥታ ወያኔ ነው። ጉልቻ ተቀየረ። የወያኔ ግድያ በከፋ ሁኔታ እየቀጠለ ለመሆኑ ይህ አንዱ መረጃ ይመስለኛል። የጋዜጠኝነትን ስራን የሚያፈነው ህግ ከነድባቡ እንደሰፈነ የፖለቲካና ማህበራዊ እንቅስቃሴዎችን ለማሰናከያነት የታወጀው ጸረ ሽብር የተባለው አዋጅ በስልጥ ስራ ላይ መዋሉን መቀጠሉን እየሰማን ነው። ዛሬም በኢትዮጵያ አንድም ከወያኔ ተጽዕኖ ነጻ የሆነ ጋዜጣ፣ መጽሔት፣ ራዲዮ፣ ቴሌቪዥን የለም። ዜጎች በዜግነታቸው ሊኖራቸው የሚገቡ መብቶቻቸውንና ክብራቸውን እየተገፈፉ ከመኖሪያዎቻቸው ከእርሻዎቻቸው እያፈናቀሉ ለመሆኑ ከአርማጭሆ ከበሻንጉል ጉሙዝ የተፈናቀሉና በአዲስ አበባ በሃና ማርያምና በላፍቶ ማንጎ በተባለው አካባቢ ከአስር ዓመታት በላይ ቤቶች ገንብተው ይኖሩ የነበሩትን በዚህ ክረምት እየገባ ባለበት ወቅት ቤቶቻቸው በላያቸው ላይ እያፈረሱ እንዲፈናቀሉ ተደርጓል። ከዚህና ከመሰል የመብት ረገጣዎች መረዳት የሚቻለው ወያኔ ህወሓት ዛሬም እንደ ከዚህ ቀደሙ ህዝብን እየጨፈጨፈና የህዝብ መብቶች እየረገጠ መቀጠሉ ነው። ወያኔ ህዝባዊ ለውጥን የሚቃወም እንጂ የህዝባዊ ለውጥ አካል ሊሆን ከቶንም አይቻለውም። ለዚህ ነው ህዝባዊ ትግሉ እየቀጠለ ያለው። تقلاتشن بزرينيو وياني مكابر لاي هزباويت ايتوبيان ممسرت نونا ما تادكاتشنن لافتام سان نالالا هزباوي امساتشنن النافافم يميد تورين لا ادمتو تشاتشو اسمولين امسجنالو ميميني كا جمع
ለፍሎተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታ ይድረሳችኋለሁ። ኢትዮጵያ ዛሬ ባለቤት የሌላት ሀገር እስከምትመስል ድረስ መንግስታዊ ዝርፊያ የሚካሄድበት ሀገር ሆናለች። ዜጎቿ እንደ ዜጋ አይቆጠሩም። ማንኛውም የውጭ ባለሀብት ይህን ቦታ ፈልጋለሁ ካለ ከቦታው ላይ የሰፈሩ ዜጎች እንዲለቁና ቦታውን ለባዕድ ባለሀብት እንዲያስረክቡ ይገደዳሉ። የውስጥ ባለሀብቶችም በሀብት ማፍሰስም ዜጎችን ሲያፈናቅሉ ወገናቸው የተጎዳም አይመስላቸው። ከመንግስት ኃይላት ጋር እየተመሳጠሩ ካለምንም አይነት የካሳ ክፍያ ወይም ከዚህ ግባ በማይባል ገንዘብ እንዲባረሩ ተደርጓል። መንግስት ነኝ ባዩ ወያኔም ሲያፈናቅል እንደዚሁ ተመሳሳይ የሆነ የዝርፊያ ተግባራት ይፈጸማል። ሀገር ተቆርቋሪ መንግስት ያጣ ብሔራዊ ስሜቱ የሞተ በስልጣን ሲወጣ ሀገርና ህዝብ ይቆዳሉ። በኢትዮጵያችን ዛሬ ይሆን ያለው ይሆኑ በአካባቢያችን ወንዞች ሃይቆች ደኖች የዱር እንስሳት ያፈራብት ዛሬ መለስ ብሎ የሚከባከባቸው ቀርቶ መለስ ብሎ የሚመለከታቸውም የለም። ህዝብ ለአካባቢ ሀብቶች አስፈላጊውን እንክብካቤና ጥበቃ እንዳያደርግ ሀገራዊ ስሜቱ ጎያን እየተሸረሸረ አንተ ምን አገባህ ይባላል። መንግስት የለውም ህግ የለውም። መንግስትና ህግ ቢኖር በአዲስ አበባ ዙሪያ ያሉ ለመሬቶችን ለአበባርሻ ተሰጥተው በአካባቢ ላይ ያሉ ህዝብ ላይ ጉዳት ባልደረሰ ነበር። የዘዋይ ያዋሳ የጣና ሄቆች ሲበከሉ ለበከላም ባልተጋለጡ በተጠበቁ ነበር። በዋሳና ጣና ሄቅ ላይ የደረሰው ብክለትና ውድመት ሰው ሰራሽ ነው። በባህሩ ወይም በውሃው ላይ የተሰሩ ሆቴሎች የሚያወጡት ቆሻሻ መሆኑ ከጥያቄ ውስጥ የሚገባ አይደለም። ለምሳሌ በጣና ሄቅ ላይ ከ12 በላይ ሆቴሎች ወደ ውሃው ገብተው የተሰሩ ናቸው። የሁሉም ሆቴሎች ቆሻሻና ሌሎች ተርፈ ምርቶች ወደ ውሃው እንዲገቡ ይደረጋል። ለኢትዮጵያ ትልቅ ሀብት የሆነው ጣና ለ12 ባለ ሀብቶች ጥቅም ሲባል እንዲጠፋ ተወስኖበታል። ኃላፊነት የጎደለው አጠቃቀም ይሏል ነው። ዛሬ በተፈጥሮ ሀብትና በአካባቢ ላይ እየደረሰ ያለው ውድመትና ጉዳት በአይነትም በመጠንም እጅግ ከፍተኛ ነው። ከሰሞኑ ደግሞ ከወደ ሻኪሱ የተደመጠው የአካባቢ ጉዳት በሰው በህፃናት በእናቶች በእንስሳት ላይ ከፍተኛ ጉዳት እያደረሰ በመሆኑ ችግሩን ሰሚ ያጣው ህዝብ ለመፍትሄው እኔ አለሁ ብሎ አመጽ አካሄዷል። የሻኪሱ አመጽ ያላምድ ይወርቅ ቁፋሮ ፍቃድን እስከ ማሳገድ ደርሷል። የሻኪሱ የአካባቢ ጉዳትና መፍትሄ ለሁሉም የኢትዮጵያ አካባቢዎች ትምህርት ሰጪ ነው። በአዲስ አበባ ከተማ በስድስት የቆዳ ፋብሪካዎች መኖር አቃተን ያሉ ወገኖች ለወያኔ ሬዲዮና ቴሌቪዥን መናገርና ማስወራት መፍትሄ ያሰጥ እንደማይችል መረዳት ተገቢ ነው። ስድስት ቆዳ ፋብሪካዎች ኃላፊነት በጎደለው መንገድ በሚሊዮን የሚገመት ህዝብ መጉዳት የለባቸውም። ለኛ እኛለን ለችግራችን መፍትሄ እኛው ነን ካላችሁ እንደ ሻኪሱ አካባቢ ነዋሪዎች ለአመጽ መዘጋጀትና ማመጽ ብቻ ነው መፍትሄ የሚያስገኘው። ይህ መልእክት በአዲስ አበባ ባሉ ስድስት የቆዳ ፋብሪካዎች እየተሰቃየ ባለው ህዝብ ብቻ አይደለም፣ በሁሉም የኢትዮጵያ አካባቢዎች በተለያዩ የኢንዱስትሪ ልቀቶች የሚያሰቃየው ህዝብ ቁጥሩ የትየለሌ ነው። ይመለከተዋል። በተለያዩ ሀገሪቱ አካባቢዎች ለባዕዳንና ለሀገር በቀል ባለሀብቶች ከተሰጡ ቦታዎች ደን ይጨፈጨፋል። እንስሳት እንዲሰደዱ እንዲጠፉ እየተደረገ ነው። በአካባቢው ያሉ ወገኖች ይመለከታቸዋል። ኢትዮጵያ የኢትዮጵያነት ሀብቷም ተንከባካቢዋም ጠባቂዋም ተጠቃሚውም ሆነ ተጎጂው ህዝብ ስለሆነ እያንዳንዱ አካባቢ ህዝብ በአካባቢው የተፈጥሮ ሀብት መጠበቅ የድርሻውን ሊወጣ ግዴታውም መብቱ መሆኑን መረዳት ተገቢ ነው። ዓለማየሁ ወርዶፋ ከሰበታ
አድማጮቻችን የዛሬ ፕሮግራማችንን የምናጠናቀቀው ከዚህ ቀደም አስተላልፈነው በነበረው በሸንቆጥ አየለ መልእክት ይሆናል። ህወሓት በ1983-84 ዓመተ ምህረት ኦነግን ይዞ ቀሪውን የኢትዮጵያ ህዝብ አገድሎ ምናምንቴ ህገ መንግስትና ኢትዮጵያውያንን የሚያባላ ክልል ያጸደቀ ጊዜ ብዙ ኢትዮጵያውያንንና ዓለም አቀፍ ማህበረሰብን ማታለል ችሎ ነበር። በድጋሚም በ1997 ዓመተ ምህረት ምርጫ ብዙሃኑ ኢትዮጵያዊ ለውጥ ፈልጎ ቅንጅትን ሲመርጥ 3 ጣምራ ስትራቴጂዎችን ተጠቅሞ ህዝባዊውን ኃይል ከጨዋታ ውጪ እንዲሆን አድርጎ ነበር። ይኸውም የቀኝ ክንፍ አክራሪ ኃይሎች መጡብህ የሚል ማስደንበሪያ የጉልበት ስልትና ቅንጅቱን ራሱን ገብቶ የመከፋፈል ስትራቴጂዎችን በማጣመር ቅንጅቱን ከጥቅም ውጪ ማድረግ ችሎ ነበር። አሁንም ወያኔ ህዝባዊ ተቃውሞ ለሁለት ዓመታት ሲነጠው ቢከርምም ለሶስተኛ ጊዜ የተዋጣለት ድርሰት ጽፎ የድል አክሊሉን ራሱ ላይ መጫን ችሏል። የዚህ ድርሰት ዋና የሴራ ማጠንጠኛ ደግሞ ከዚህ ቀደሞቹ አካሄድ የተለየ ገጽታ እንዲኖረው የተደረገው የሚከተሉት ነጥቦች ላይ ነው። አንደኛ፣ ኢህአዴግ ውስጥ ክፍፍል ተነስቷል የሚል ፕሮፓጋንዳ በደንብ እንዲስፋፋ ተደረገ። በዚህም ኦህዴድና በአዴን ከህወሓት ጋር ትግል ውስጥ ገብቷል የሚል ትርክት ተቀባይነት እንዲያገኝ ተደረገ። በዋናነትም የኦሮሞ ብሔረተኛ ተቃዋሚዎችን እንዲሁም የአማራ ብሔረተኛ ተቃዋሚዎችን በማፈላለግ ከኦህዴድ ጋር እና ከበአዴን ጋር እንዲቆሙ ብሎም ህወሓትን እንዲቃወሙ ብዙ የተንኮል ስራዎችና የፕሮፓጋንዳ ስራዎች ተሰርተዋል። የኦሮሞ ብሔረተኞችን እነ ጃዋርን ሳይቀር ወደ ኦህዴድ ደጋፊነት እንዲያዘነብሉ ማድረግ የሚያስችል የድርሰት ሴራው እንዲጦፍ ተደረገ። ሁለተኛ፣ ከዚህም በማስቀጠል ህወሓት ኢህአዴግ በአራቱ የግንባር ፓርቲዎች መካከል የጦፈ የስልጣን ፉክክር እየተደረገ እንደሆነ ለማስመሰል በርካታ ድራማዎችን ሰራ። በተለይም የወያኔ ቅጥረኛ ይሁኑ ወይም ተቃዋሚ ይሁኑ ምንነታቸው በማይለይ አክቲቪስትና ጋዜጠኞች ሾልኮ የደረሰኝ መረጃ በሚል ቀዳዳ አባይ ፀሐየና አብይ የተባቀሱ፣ ደመቀና ደብረጽዮን ተደባደቡ፣ ቲም ለማና ገዱ ግንባር ፈጠሩ በሚል ትርክት በለውጥ ጥማት የሚንገበገበውን ኢትዮጵያዊ ብዙሃን ትኩረት ወደ ህወሓት ድራማ ትርክት እንዲሳብ አደረጉት። ሶስተኛ፣ ለማ መገርሰና ገዱ አንዳርጋቸው በባህር ዳር አለ ወያኔ እውቅና የተገናኙ እንዲመስል በርካታ የሹልክታ ተግባቦት ትርክቶች በማህበራዊ ድረገጽና ተቃዋሚ በሚመስሉ ዌብሳይቶች ላይ ሰፊ ቀደዳ እንዲደረግባቸው ተደረገ። ይባስ ብሎም ስብሐት ነጋ በአዴኖችን ሰብስቦ ለምን ከኦህዴዶች ጋር መከራችሁ ብሎ አስጠነቀቃቸው የሚል ትርክት ከባህር ዳር የበአዴን ካድሬዎች እንዲሰራጭ ተደረገ። ድራማውን በደንብ ለማጦፍም ኢትዮጵያዊነት ሲሰበክ ለመስማት የሚቋምጣውን ሰው የሚያማልል ኢትዮጵያዊነት ሱሴ የሚል ትርክት በስፋት እንዲሰማ ተደረገ። በዚህም ወያኔ የአንድነት ሐሳብ አቀንቃኝ ነኝ የሚሉ ተቃዋሚዎችን ሐሳብ ሳይቀር መስረቅ ቻለ። በሚገርምና ለማመን በሚያስቸግር ፍጥነት ኢትዮጵያ የሚል ቃል ሲጠራ ጆሮውን ያሳክከው የነበረው ጃዋር ሳይቀር ኢትዮጵያዊነት ሱሴ የሚለው ትርክ ተደጋፊ እንዲሆን የቲም ለማ ኃይል እያሸነፈ ነው፣ የህወሓት ጉልበቱ እየተንቀጠቀጠ ነው የሚል አንደምታዎች መሰራጨት ጀመሩ። አራት፣ ለማመን በሚገርም ፍጥነት ለማ መገርሳና አብይ ቦታ እንዲቀያየሩና አብይ የኦህዴድ ሊቀመንበር እንዲሆን ሲደረግ ወያኔ ከኋላ ሆኖ ድራማውን ቢቆምርም ይህ የአብይና የለማ ቦታ ልውውጥ የጀግንነትና የብልሃት ትርክት እንዲላበስ ወደ ተቃዋሚ ጎራው እንዲስፋፋ ተደረገ። በዚህም የቀድሞ የኢህአዴግ ሚኒስቴር የነበረውና ወያኔን ብዙ ዓመታት ያገለገለው ኤርሚያስ ለገሰ የእሳት የኦህዴድ ድምፅ እንዲሆንና እነ አብይን እንዲያጀግን አስተማማኝ ስራ ተሰራ። ኢሳት ኢህአዴግን የከፋፈለ መስሎት በዋናነት የወያኔን ድራማ ማስፈጸሚያ ሚዲያ ሆኖ ቁጭ አለ። ኢሳት ይባስ ብሎ የኦህዴድ አጀጋኝና የነ አብይ አማካሪ ሆኖ ሲቀርብ ወያኔ ለጻፈው ድራማ ዋና ተባባሪ መሆኑን ያስተዋለው አይመስልም። ወያኔን ጎዳው ብሎ ወያኔን የመጥቀም ስራው አሁንም ተጠናክሮ ቀጥሏል። ከጥቂት ዓመታት በፊት ስዬ አብርሃ የሚባልን የወያኔ አራጅ የአንድነት ፓርቲ መሪ ለማድረግ ዋናውን ስራ የሰሩት የተቃዋሚ ሚዲያዎች ናቸው። ገፊ ምክንያታቸው ስዬ አብርሃ የወያኔን ጦር ጠንቅቆ ስለሚያውቀው ለውጡን በፍጥነት የሚመራ ኃይል ይሆናል በማለት ነበር። ሆኖም ስዬ አብርሃ የሰራው አንድ የተዋጣለት ስራ ቢኖር የአንድነት ፓርቲን አፈራርሶ መሄዱ ነበር። አሁን ደግሞ የወያኔ የጎንዮሽ አማካሪ መሆኑ ብቻ ነው። አሁንም አብይን የሚያንቆለጳጵሱት ተቃዋሚ ሚዲያዎች ዋና ትንታኔያቸው አብይ ደህንነቱንና ጦሩን ያውቀዋል የሚል የተደናገረ ተጠይቅ ጭምር ነው። አንዳንዶች አሁን በልባቸው የሚሉት ነገር ምንድነው? አብይ ኦሮሞ ነው ሲዬ ደግሞ ትግሬ ነው ስለዚህ አብይ እንደ ሲዬ ህዝቡን ሊከዳ አይችልም ይላሉ ይህ አይነቱ አስተሳሰብ ዋናው ህወሓቶች የሚፈልጉትና ሰዎች በጎሳ ገመድ ብቻ ተንጠራጥረው የፖለቲካ ትንታኔዎችን በጎሳ ህሳቤ ላይ ሲቀምሩ ወያኔዎቹ ደግሞ አሽከሮቻቸው በደንብ መዘወር እንዲችሉ እንደሚያደርጋቸው ያውቃሉ አምስተኛ አሁን በጠቅላይ ሚኒስትር ሹመቱ ላይ ህወሓት በአብይ ደስተኛ እንዳልሆነ ለማስመሰልም ቀደም ብሎ ጀምሮ የሽልክታ ተግባቦት ትርክቶች በማህበራዊ ድረገጽና ተቃዋሚ በሚመስሉ ዌብሳይቶች ላይ ሰፊ ቀደዳ እንዲደረግባቸው ሆኗል። በማጠናቀቂያውም የድራማው አፈጻጸም እውነት እንዲመስል ተደርጎ ተከውኗል። ደመቀ መኮንን የሚባለው እንስሳ ራሱን ከውድድሩ አገለለ። በዚህም ኦህዴድና በአዴን በጋራ ወያኔን ለመታገል ቀድመው ቃል ስለተገባቡ በአዴኖች ድምጻቸውን ለአብይ ሰጡ የሚል ትርክት የሴራው አካል ሆነ። ይህ ብቻ ሳይሆን ደመቀ መኮንንንም ለማጀገን እንዲሁ የበአዴንን ክብር ጠብቀው ከኦህዴድ ጋር የተጠበቀ ፍቅርናቸው ለማስባል ብሎም ለብዙሃኑ የአማራና የኦሮሞ ተወካዮች የተመረጠ ጠቅላይ ሚኒስትር ነው ለማስባል አብይ በዋናነት በኦህዴድና በበአዴን ድጋፍ እንዳለፈ እንዲመስል ድራማው አግባባዊ ትረካውን አስቀምጧል። ይሄም የብዙሃኑን ልብ ማሳመን ችሏል። ለጉድ ይግረማቹ ብለው ህወሓቶች የደቡብንም ድጋፍ እንዳያጡ የድራማውን ሴራ በደንብ ያጠፉበት ክፍል ደግሞ መሳጭ ነው። ወያኔ ህወሓት ካለው 45 ድምጽ ሁለቱም ብቻ ለደብረ ጽዮን ሰጠ። ቀሪውን ግን ለደቡቡ ሰው ለሽፈራው ሽጉጥ የሰጠ ብለው ቆጭ ምድረ እንኩሮም መሬት ጠባው ደብረ ጽዮንን የተበቀለው እየመሰለው ደብረ ጽዮን ሁለት ድምጽ ብቻ አገኘ ይያለ ጭፈራ ላይ አተኩሯል። እነታው ምንድነው? አሁን በመሬት ላይ የወያኔ አፈና ቀጥሏል። ባህር ዳር ላይ በሰላማዊ መንገድ ለመታገል ፓርቲን መሰረታ ዳንኤል ወጣቶች በጅምላ ታፍነው እስር ቤት ተወርውረዋል። ከፍተኛ ድብደባና አፈና እየተከናወነባቸውም ነው። በአማራ ክልል በሚባለው በየቀኑ ሰዎች እየተገደሉና እየታሰሩ ነው። ኦሮሚያ ውስጥ በዚህ በሁለት ቀን ውስጥ እንኳን በርካታ የወረዳ አመራሮች የፖሊስ አባላትና በርካታ ወጣቶች በእስር እየተጋዙ ናቸው። በርካታ ወጣቶችም እየተገደሉ እንደሆነ ይሰማል። እነተመስገን እነስክንድር ከበርካታ ጀግኖች ጋር ባንዲራ ሰቀላችሁ መገባበዝ አትችሉም ተብለው በጅምላ ታፍነው ወደ እስር የተወረወሩት አሁንም በወያኔ ቀጭን ትዕዛዝ ነው። በእስር ቤት ካለው ተቃዋሚ አሁንም 95% የሚሆነው በወህኒ እየማቀቀ ነው። በየአካባቢው የተነሱ የዴሞክራሲና የመልካም አስተዳደር ጥያቄዎች አንዱም እንኳን አልተፈታም። ሆኖም ወያኔዎችና አስመሳይ ተቃዋሚዎች የተቃውሞውን አቅጣጫ እኛ የመረጥንል ጠቅላይ ሚኒስትር ትግሬ ሳይሆን ከዚህ ብሔር በመሆኑ ተነስተ አጨብጭብ የሚል አንደምታ እየሰበኩ ነው። የኢትዮጵያ ህዝብ ጥያቄ የኦሮሞ ጠቅላይ ሚኒስትር፣ የአማራ ጠቅላይ ሚኒስትር፣ የትግሬ ጠቅላይ ሚኒስትር የሚል አይደለም። የኢትዮጵያ ህዝብ ጥያቄ በዋነኛነት የዴሞክራሲ አስተሳሰብና መርህ እውን የሚሆንበት ስርዓትና በህግ የበላይነት የሚመራ ተቋማት እውን ሆኖ ማየት ነው። ይሄን ደግሞ ገማው በሰበስኩ በወንጀል ተጨማለኩ በሙስና ከረፋ ብሎ ራሱን ደጋግሞ በህዝብ ፊት ባዋረደው ኢሃዴክ ተግባራዊ ማድረግ አይቻልም። እንቶኔም ሄደ እንቶኔም ተተካ ሁሉም የገማው ስርዓት አካልና አባል ነውና። የወያኔ ጊዜያዊ ድልግን ምንድነው? አንደኛ በኢትዮጵያ ማህበረሰብ ዘንድ ወያኔ ከፍተኛ ጊዜያዊ ድል ተገናጽፏል። የወያኔ ማህበራዊ ሚዲያና የዌብሳይት ሰራዊት እንዲሁም ዋና ተቃዋሚ ነን የሚሉ ሳይቀር ለአብይ ጊዜ መስጠት እንደሚገባ እየተወጡ ነው። ለውጥ በአንድ ሌሊት እውን አይሆንም። ለአብይ ጊዜ ይሰጠውና እንየው የሚል ቀስቀሳም እየጦፈ ነው። ወያኔ ከዚህ የተሻለ ወርቃማ ሐሳብ እውን ሆኖ ማየት አይፈልግም። ሁለት ባለም አቀፍ ማህበረሰብ ዘንድ ወያኔ ደንበኛ ነጥብ አስቆጥሯል። የምዕራባውያን ሚዲያዎች በኢትዮጵያ ውስጥ ከፍተኛ ለውጥ እየተከናወነ ነው ሲሉ እየዘገቡ ነው። አሁን በአሜሪካ መንግስት ተረቆ ሊጸድቅ ያለውን ጸረ ወያኔ ህግም ውድቅ ለማስደረግ ጥሩ ሰበብ አግኝተዋል። ሶስት በተቃዋሚዎች ዘንድ በጎሳ ስሌት የተበሻቀጠው የተቃዋሚዎች አስተሳሰብ ኦሮሞ ተሾመ፣ አማራ ተሾመ፣ ትግሬ ወረደ ከሚል አስተሳሰብ ሊዘል እንደማይችል ወያኔ ስሌቱን አግኝቶታል። አሁን በኦሮሞ ተቃዋሚዎች በኩል ወያኔ ታላቅ እፎይታ ያገኛል። ላብይም የእንኳን ደስ ያለ መግለጫ ከነጃዋር እየጎረፈለት ነው። እንዲሁም የትግሬ ፖለቲከኞችን ተንኮል አመረው የሚጠሉ የአማራ ፖለቲከኞችና የአንድነት ፖለቲካ ጽንሰ ሐሳብ አራማጆች ለጊዜው አብይ በመሆኑ ደስታቸው ወደር ያጣው የወያኔ ትግሬ ኃይል ከወንበሩ ላይ ገለል ያለ ስለመሰላቸው ነው። በዚህም ይህ ሁሉ ኃይል አብይን እንኳን ደህና መጣ የሚል መግለጫ እያጎረፈለት ነው። ይህ ሁኔታ ግን ምን ያህል ጊዜ እንደሚቆይ እናያለን። ወያኔ አሁንም ከወንበሩ ጀርባ እንዳደፈጠ ማስተዋል የሚጀምሩበት ቀን ግን ሩቅ ላይሆን ይችላል። አራት ዳያስፖራው ብዙሃኑ የኢትዮጵያ ዳያስፖራ በማንኛውም አይነት የሚዲያ ሐሳብ የሚወሰድ ኃይል ነው። በተለይም አንድ ሐሳብ በሚዲያዎች ጮሆ ከተተረከ በውጭ ሀገር የሚንከራተተው ኢትዮጵያዊ ነገሮችን በቅርበት የሚመረምርበት እድሉ ጠባብ ስለሆነ የሚዲያ ትርክቶችን መልሶ ከማስተጋባት ውጭ ምርጫ የለውም። በኢትዮጵያ ናፍቆት የሚንገበገበው አብዛኛው ዳያስፖራ አንድ ምኞት ብቻ አለው፣ ኢትዮጵያ ድና ማየት። እናም ኢትዮጵያን የሚታደግ ለመሰለው ነገር ሁሉ ድጋፉን ከመስጠት በተለይም ደግሞ በሚዲያ የተራገበን ሐሳብ ከመደገፍ ወደ ኋላ አይልም። አሁን ለጊዜው የወያኔ የሚዲያ ሰራዊት በተቃዋሚ መሰልነት፣ በኦህዴድነት፣ በብአዴንነት፣ በኢሳት በኩል እና በነጃዋር ሚዲያ በኩል በተሰራጨው ኢህአዴግ ውስጥ ክፍፍል አለ ብሎም ኦህዴድና በአዴን ተጋግዘው አሸነፈው ወጡ በሚለው የተዛባ መረጃ የተምታታው ዳያስፖራ ዛሬ ያብይ ደጋፊ በመሆን ላብይ እንኳን ደስ ያለ መግለጫውን እያዘነበለት ነው። ስለዚህም የዲያስፖራውን ድጋፍ ወያኔ በሰራው ድራማ አግኝቷል ማለት ነው። አምስት ኦህዴድ ከህወሓት የተለየ ነው። በአዴን ከህወሓት ተጣልቷል የሚለው ትርክት ለወያኔ እድሜ እጅግ ጠቃሚው ነው። በዚህም የኦሮሞን ተቃዋሚና የአማራን ተቃዋሚ በኦህዴድና በብአዴን ዙሪያ ለማሰባሰብና በደንብ ለመጥባት ምቹ ሁኔታ ተፈጥሮለታል። ኢህአዴግ ህወሓት ህልውናው አንድ መሆኑንና በጋራ የጋራ መደብ የተሳሰሩ የፖለቲካ ኃይል መሆናቸውን የሚረሳ እና ኢህአዴግን እንደ አንድ ኃይል የጸረ ኢትዮጵያዊነት ዋና ተዋናይ መሆኑን የካደ ተቃዋሚን ማግኘት የመሰለ ወርቃማ ዕድልን ወያኔ ተጎናጽፏል። ዋናው ጥያቄ የኢትዮጵያ ህዝብ የለውጥ ጥያቄው ቆመ ማለት ይቻላል ወይ የሚለው ነው። ከላይ እንደተባለው አብይን ለመሰየም በድራማው የሴራ ጥልቀት የተነሳ ጊዜያዊ ዝምታና እረፍት ለወያኔ ይፈጠርለታል። ሆኖም አብይ አንዳችም መሰረታዊ ለውጥ ማምጣት የሚያስችለው ሁኔታ የለም። ወያኔ ከወንበሩ ጀርባ አድፍጧል እና የህወሓት ኢህአዴግ መሰረታዊ ፖሊሲም ቀጣይ ይሆናል። ስለሆነም የኢትዮጵያ ህዝብ የለውጥ ጥያቄ አይቆምም፣ ትግሉም አይቆምም። ሆኖም ሌላ ቅርጽና መልክ እየያዘ መምጣቱ አይቀርም። ልፍስፍሶች ከወያኔ ጋር የተነካኩና በወያኔ ተራ የድራማ ሴራ የሚወናበዱ ተቃዋሚዎችም በሂደት በህዝባዊ አይን ስር መግባታቸው የታመነ ነው። ዋናው ህዝባዊ ማዕበልና የጠመንጃ ትግል ገና ይወለዳል እንጂ የትግል ሂደቱ አይቆምም። ለውጡ ግን እንዲህ በቀላሉ የሚሆን አይደለም። ከወያኔ ጋር የተነካኩትን ብቻ ሳይሆን በወያኔ ሐሳብ የሚያነክሱትን ኃይሎች ሁሉ ጠርጎ የሚበላ ህዝባዊ ቁጣ ከትጥቅ ትግል ይወለዳል። ለዚህም ዋናው ገፊ ሐሳብ አብይም ሆነ ከአብይ ጀርባ ያደፈጠው ወያኔ የኢትዮጵያን ህዝብ የለውጥ ጥያቄ የሚመልስ አንዳችም ነገር ማድረግ ስለማይችል ነው። ህዝባዊ ቁጣው ግን ወያኔ ኢህአዴግን ብቻ ሳይሆን የሚበላው በወያኔ ኢህአዴግ ሐሳብ የሚያነክሱትን ሁሉ ይሆናል። ሸንቁጥ አየለ። አድማጮቻችን፣ ለዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠቃላለን። ሳምንት አርብ በተመሳሳይ ፕሮግራም እስከምንገናኝ መልካም ሳምንት፣ ደህና ቆዩን።
Yeah. Yeah.